ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት ኢትዮጵያን ለዋላዊነት የህዝቧን አንድነት በማስተባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል ከማንኛውም የፖለቲካ ድርጅት መሆን ሃይማኖታዊ ድርጅቶች ጋር ሳያወግን እንዲሁም በአትላንታና አካባቢው ለሚኖሩ ኢትዮጵያን በሃይማኖትም መሆኑ በድርጅታዊ አመለካከታቸው ልዩነትን ሳይፈጥር ስራቸውን በማንጸባረቅ ብቻ የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ለኛ አድማጮቻችን እንደምን ሰንብታችኋል? ዛሬ ቀኑ ግንቦት 29/2007 ዓመተ ምህረት። የፕሮግራም አዘጋጅ ዘውዱ ተባባሪ አሽናፊ ከምትወዳትና ከምትፈቅራት አዲስ አበባ ኢትዮጵያ የሳምንታዊ ፕሮግራማችን እንጀምራለን። እንደተለመደው ዜና ሴና ሀለታ ይዘንላችሁን ቀርባለን። እንግዲህ አዲስ አበባችን ምን ተመሰለች የሚለው እናዋሳችኋለን። ቆይታችሁ ከነኛ ጋር እንዲሆን እየጋበዝን ወደ ፕሮግራማችን ነው የምንገባው። በቀደም ባለፈው ሳምንት እንደነገርኳችሁ አዲስ አበባና ልማቷ እንዴት አድርጌ ለመግለጽም በማልችልበት በማላቀበት ነገር ለሞክረው ለማንኛቸውም አዲስ አበባ እኔ ባለፈው ካየኋት ከሶስት አመት በፊት ያለባት ያላት ሁኔታ በምንም አይነት መልኩ የሚወዳደር በምንም አይነት መልኩ የሚነጻጸርም አይደለም። አዲስ አበባችን የምናቃት ከ6 ኪሎ 4 ኪሎ ወይንም ከ6 ኪሎ ከላይ የጥንጦጦ ሽሮ ሜዳ ከዛን ስተን ቦሌ አውሮፕላን ማረፊያ ወይንም ደግሞ ኮተቤ ትምህርት ቤት ሄደን ጦር ኃይሎች ወይንም ደግሞ ልዘነበርክ ሆስፒታል የሚለውን በዛ መሃል የፈፋች መስላን ትልቅ አድርገናት የምናያት ነበር። መንገዶቹም በዛው መጣል። አሁን ያ አይደለም ነገሩ። እንኳን በዚህ አሁን በነገርኳችሁ ክልሎች ይቅርና ከዛ ክልል ወጣ ሲባል ሌላ ከተማ ሌላ አዲስ አበባ ይሆነ መጥቷል። በላፍቶ በሚባልበት በዘነበርክ ትምህርት ቤት አሁን በቅርብ ለመምጣችሁ ደግሞ አየር ጤና ወይንም ደግሞ ልማት ባንክ በሚባልበት አካባቢ ለሚሄድ ሰው በምንም አይነት መልኩ አዲስ አበባ ውስጥ የገባም አይመስልም። መንገድ ትልቁ ነገር መንገድ እኔ በጭንቅላቴ ውስጥ ከነበረኝ ወይንም ደግሞ ከማነባቸው ከማያቸው 100% በሚበልጥ ሁኔታ ነው የመንገድ ግንባታና የከተማዎች መስፋት። ይህን ለተመለከተ ሰው እርግጥ አዲስ አበባ የምናቀት አዲስ አበባ ያች አዲስ አበባ እንዳልሆነችና በተለያየ መልኩ እየተገነባች ያለች እንደሆነችም ነው የሚያሳየው። በዚህ በኮተቤ በኩል አሁን ሲኤምሲ በሚባለው ወይንም ደግሞ ሰመት በሚባለው በኩል ደግሞ ከሱ በስተጀርባ የረር ተራራን ፊት ለፊት የሚያሳይ ትልቅ ከተማ ተከትሟል። የከተማ መከተሙ ሳይሆን የኮንዶሚኒየሞች መብዛት፣ የትምህርት ቤቶች በዛው አካባቢ መካለል፣ ከሁሉም በላይ ደግሞ አዳዲስ መንገዶች ይሰራሉ በማይባሉበት ቦታዎች ድልድዮች በተለየ መልኩ እየተሰሩ መንገዶች እየተገነቡ ናቸው። ያ አሁን ያየሁት በተለይ በዚህ በሰመት ጀርባ ወደ የረር ተራራ በሚወስደው ጥሩ ጫካና እርሻ የነበረው ቦታ ላይ እሱን ለሚመለከት ሰው በምንም አይነት መልኩ አዲስ አበባ ያን ይሆናል የሚልም የሚያስብም ሰው እኔ አላሳውኩትም። ምክንያቱም እዛ መንደር ላይ ሄጄ አይቻለሁ የዛሬ 3 አመት እዛ ሰፈር ሄጄ በርሃ ምንም ነገር የሌለበት ምንም አይነት ለምልክት የገበሬዎች ቤት ከበስተቀር ሌላ ነገር ያልነበረበት ነበር። አሁን ግንባታ መገንባት ብቻ ሳይሆን የመንገዱ ሂደት የት ነው የሚደርሰው የሚለውን ነገር የሚያሳይ ነው። አንዳንዱ ወደ ናዝሬት የሚያስኬድ በኮተቤ አሻግሮ ነው ቤት በኩል አሻግሮ በለገጣፋ አሻግሮ የሚመጣ መንገድ አለ ከዛ ጋር የሚገናኝ የሚሉት ግን በአጠቃላይ ግን መንገድና ግንባታ በጣም በተለየ መልኩ የተፋጠነበት አዲስ አበባን አዲስ አበባ ያላስመሰላት ነው ያለው። አዲስ አበባ ዋናው ኒድ የባቡር መንገድ፣ የባቡር ሀዲድ በቀላሉ ልግለጽላችሁ። የአዲስ አበባ የባቡር ሀዲድ እና የአስመራ መንገድ የቀድሞ አስመራ መንገድ ወደ መገናኛ መሄጃው አሁን እሱን ቀጥታ ስለሚያሰው አትላንታ ተቀምጦ ከሌነክስ ሞል ወደ 400 ወደ ሳንዲ ስፕሪንግ የሚሄደው የባቡር ሐዲድ መሃል ላይ ሆኖ ግራና ቀኝ ወደ ሰሜን ወደ ኖርዝ ሚዶና ሳውዝ ሚዶ 400 እሱን ጭንቅላታችን ውስጥ እናስገባውና አዲስ አበባን በዛው እኩል ንግለጸው የአዲስ አበባን የባቡር ሐዲድ አገና ግንባታ በዛን መልከተው በተለይ ከጦር ኃይሎች ሲኤምሲ የሚሄደው የባቡር ሐዲድ ለተመለከተ ሰው በጣም የተለየ ነገር ነውና በዛን መልከተው ሌላው መንገዶቹ ራሳቸው ድሮ ጠባብ የነበሩት እነ ሜክሲኮ አደባባይ እነ በቦሌ መድኃኔዓለም መውረጃው የኡራይል በተክሰነ አካባቢ የመገናኛ አካባቢ ድልድይ የተሰራለት በላይና በታች የሚሄድ እየተቆራረጠ የሚሄድ በጨራሽም ነገር እያወቁት ማላቀው ሰፈር እየሆነብኝ ነው የመጣሁትና ግንባታውና የከተማ ግንባታና ልማቱ በጣም በተፋጠነ ሁኔታ ነው ያለው። አንዳንድ ቦታ ላይ በተለይ በዚህ በአስመራ መንገድ ወይንም ደግሞ በመገናኛ መሄጃው መንገድ ላይ ለሚጓዘው አዲስ አበባ ፋርሳለች መቼም አትገነባም የሚል የሚያመለክተው ነገር ግን ከነዋሪዎችና ከሁኔታው ለተመለከተ ችግርም ቢኖር ይቀጥል ይፉበት የሚለው ነገር አለና አዲስ አበባን እንዴት አድርጌ መግለጽ ማልችም ከዚህ በተሻለ በተለየ መልኩ ለምገልጽበትም ያለ አይመስለኝምና አዲስ አበባችን ተመሳለች ብዙ ህንጻዎች ይገነባሉ። እነዛ ህንጻዎች ደግሞ የግለሰብ ናቸው። አንድ ትንሽ መሬት ይዞ በዛስ ባላቸው ላይ ወደ ላይ እንጂ ወደ ጎን የሚሄድም የለበትም። ወደ ላይ የሚሰሩ በጣም ብዙ ህንጻዎች አሉ። የንግድ ቦታዎች ንግድ ቦታ በየቦታው ነው ያለው። ከአንድ ሱቅ ወደ አንድ ሱቅ ከአንድ በራፍ ወደ አንድ በራፍ በሙሉ ንግድ ነው። ሻይ ቤቱም ምግብ ቤቱም መጠጥ ቤቱም ኮምፒውተር ቤት ስልክ ቤት የሌለ ነገር የለምና ከዛ ስኳር ሲታይ ሰውም ቀልጣፋና ፈጣን ሆኖ የሚሰራበት ሁኔታ ነው ያለው። እነዚህን ካየን በኋላ የኑሮ ውድነት ሰው ያስጨነቀው ነው ይታይበታል። ከፊቱ ላይ መግለጽ ይቻላል። አንዱም ችግር ለያደግ ለሚቀጥሉት 5 አመታት እነዚህን የኑሮ ውድነትን እንዲታርጎ መቅረፍ ይችላል። እሱ ላይ ደግሞ ተጨማሪ የመልካም አስተዳደር ጉዳይ አለ። እሱን ማን ሊያጣሙ እንዲታርጎ ሊፈታ ይችላል የሚለው ወይ መጽሐፍ ቅዱስ ማንበብ አለ ወይንም ቄሱ ጋር መሄድ አለ ወይንም ደግሞ ታምራት ገለታ ጋር መሄድ ማሳሰልኩ አይቀርም የአዲስ አበባን ችግር ለመፍታት። ያው በጣም ችግር አለ። ይሄ ችግር ስላችሁ በማንኛውም ሀገር ታዳጊ ሀገር ላይ የሚታየው ነገር ሀገራችን እየታየች ነው። ህዝቡ በጣም ተታታሪ ነው። በምንም ቁጭ ብለን ድሮ የምናቀው እኔ አሁን ጓደኞቼን ማገኛቸው ምናልባት በሳምንት አንዴ ነው። ድሮ በሳምንት በቀን 2 ጊዜ 3 ጊዜ ማገኛቸውና ሻይ ብር የሚጠጣቸው ሰዎች አሁን በጣም ሰራተኞች ናቸው። ሰራተኛው ታሳም ፈጣኖች ናቸው። ሁሉም የቀን ተቀኑን ስራውን ለማሟላት የሚሯሯጥበት አዲስ አበባ ሆናን ያገኘዋት። የምግብ ውድነት አለ። ከደሃው አንስቶ እስከ ሀብታሙ ድረስ በማንኛውም መልኩ ቢኬድ ሆቴሎች፣ ሻይ ቤቶች፣ ምግብ ቤቶች በሚኬድበት ጊዜ ሁሉም ባቅሙ ተሰልፎ ተጨናንቆ የሚበላበት ነው። ደሃውም የሚችለውን ያህል ይበላል። ሀብታሙም ያለውን እንግዲህ ሀብታም የኢትዮጵያ ሀብታም እንደምታውቁት ገንዘብ ሲመነዝር ይሄ ነው የሚባል አይደለም። በተለየ መልኩ ነው የሚያወጣው እና ከዛ አኳያ ስንመለከተው ራሱን የቻለ አንድ ተአምር ምን አይነት ተአምር ነው? ይሄ ሁሉ ሰው በልቶ ይሄዳል ወይ በሄድ ሰው በልቶ ያድራል ወይ የሚለው ነገር ራሱን ችሎ እንደ ሳይንስም እንደ ምርምርም ለመሄድ የሚዳዳ ነው። ምክንያቱም ሰው በጣም ችግር ውጭ እንደሚባለው አይነት ችግር አይደለም። ችግር ራሱን የቻለ የሁኔታው ከልማቱ ጋር የተያዘም ችግሮችም አሉ። በተለያየ መልኩ በተለየ መጓጓዣ ምናልባት ይሄ ባቡር መጥቶ ነገሮችን ይቀርፍ እንደሆነ ነው እንጂ የትራንስፖርቴሽን ችግር በጣም በጣም ከሚጠበቀው በላይ አለ። በዛው መጠን ደግሞ ሚኒባሶች አሉ፣ እነዚህ ኮንትራክት ታክሶች አሉ። ኮንትራክት ታክሶች እንደ ድሮ አይደሉም። በ20 ብር በ30 ብር የሚሄድ የሚያሳፍር ማንም የለም። በ80 ብር እንደው ትንሹ እና ከዛ በላይ 100-200 ብር የሚሉት አሉ። ሰው ግን ከፍሎም የሚሄድ አለ። ምክንያቱም ከችግሩ አኳያ ወይንም ደግሞ ያን ያህል መክፈል የሚችለው ደግሞ የዛ ነው ያህል ደግሞ ለመስራት የሚሮጥ ስለሆነ ወጣቱ እንደምንሰማው አይደለም። ወጣቱ በጣም ብልህ ሆኗል። በጣም ራሱን የሚያዝናን ብልህ ማለት ምንድን ነው? ሰራተኛ ነው። ከየትም በከተማ ቋንቋ ከየትም ገይዶ ይመጣል። እንግዲህ ደላላም ይሆናል፣ አንድ ጉዳይ ላፈጽም ብሎ ምሮት ማለው ሁሉም በየብቻ በያካሉ በያካሉ ሄዶ ግን ሁሉም የራሱን ሰርቶ ይመጣል። ግን መቆጠብ የሚባለው ነገር የቆጠባ ባህል የለበትም። ያ ትንሽ ወደፊት መንግስቱን በተቻለው መጠን በተለያየ መልኩ ማስተማር ያለበትና እነዚህ እነዚህ ወጣቶች ቢያንስ ከሚያጠፉት በቀን ከሚያጠፉት 10 ብር 5 ብር የሚቆጠብበትን ነገር ማስተማር መቻል አለበት። ያ ማለት ምስጠረጨረው ህዝብ ግን የቀን ተቀን ስራውን የቀን ተቀን ኑሮን የሚያገኝ መከለበት ነው። ከዛ ባሻገር ግን ዛቁት ወላን ኢንተርኔት ላይ አንደበን ወይንም አንዳንድ ሪዶኖችን አዳምጠን ከተማ ተራ ከተጣጠለ ወጣቱ እንደዚህ ሆነ እንደዛ ሆነ የሚባለው ነገር እኔ አላየሁኝም። አንዳንድ ሆነ የሚባሉት ነገሮች አሁን ዚም ሆኝም አዳምጣቸው ሪዶኖች አሉ እዛ ከውጭ የሚተላለፉ እና ሰዓቶችን አዳምጣለሁ በራሴው መልኩ እና አዳምጥና እንዴት ነው ብየስል የሚወራውና ምሳ የሰማሁትና ያየሁት በጣም ይላየብኝ ስለመጣ የወሬ ቋቶች ናቸው። አንድ ሁለተኛ ነገር የወደቀ ከንግሪሪ ሊያንሰራር የማይችል ያይጥላቻ ፖለቲካው ስላሉ አልፈርድባቸው ወድሚለው ድምዳሜ ይጃለሁኝና ባትረበሱ ጥሩ ይመስለኛል። ባትረበሱ ብየስል ለሀገራችን አታስቡ ማለት አይደለም ግን የሚወራልና የሚሰበከን ይሄ አይደለም። በጎንደር ተገባ በኦጋዴን ተፈለጠ በዚህ መጡ በዛ ገቡ ሻለቃው ጀነራሉ ኮሎኔሉ አየራሉ ምናምን የሚባለው ነገር እዚህ ካለው ህዝብ ጋራ በትረይቁት ምንድነው የምታወራው ብለው የሚቀልዱ ይመስላሉና የዚህ ሀገርና እዛም ሰማው ሁለት የተለየ ዓለም ያለው ሁለት የተለየ ምንም ያስመስለውና የእይታዬ ይሄን ያለው ከከተማ አልወጣሁኝም ለጊዜው ለሞታት ሙከራ አደርጋለሁ ወይንም ደግሞ የማይሆኑን ከሆነ ደግሞ ነገሮች ካልተሳኩም ደግሞ ወደ ለመርኳት አትላንታ መልፈን ለማንኛቸው ግን አዲስ አበባና ስፋቷ አዲስ አበባና ለማውጣት ደግሞ ይሄን ይመስላል። እንግዲህ ሰዓታችን እየቆጣጠበን በተቻለ መጠን ልናቀርብላችሁ እንሞክራለን። እንግዲህ ለዛሬ በዚህ ላይ ለጊዜው ላብቃና ወደ አሸናፊ ነው የምሄደው። አሸናፊው ዜና ይዘላችሁ ቀርባል። እስከዛ ድረስ ክሊክ ሙዚቃ ላጫውትላችሁ። ስለተለየኝ ሳድሞት እንደላልቀፍ ነው የምትለው። ስለተለየናት አገራችንን ከሩቅ ስለሆነ ስምናት የሞተች እንዳይመስለን ሱማ እንድትልቅ ነገር ነውና 30 የተጫወተችው እንደጋዳሚ ሆኖ ነውና እናልባት ይሄንን ልናቆል በግንዛቤ እናስቀምጠውና አገራችን አለች ወደፊትም ትኖራለች እየቀጠለች እየገፋች ነው የምትሄደው። እሱ ብቻ አይደለም ያቺ ትልቋ ኢትዮጵያ ያቺ ተወዳጅ የነበረች ኢትዮጵያ ታሪካዊቷ ኢትዮጵያ አሁን ደም በበለጠ ያበበች የፋፋች የፈካች ነውና ሁላችንም ባለንበት ሆነን ባለው ይቀጥል ይቀራው ደግሞ ለመጨመር ለመሙላት እኛም እንጣር ብለን መነሳት አለብን ይመስለኛል። እንግዲህ ወደ አሸናፊ ወስታችሁና አሸናፊ ዜናውን ያነብልናል። አሸናፊ በጣም አመሰግናለሁ ዛሬም እዚሁ ከቤት ድረስ መጣ ዜና ያለሁበት ቦታ ላይ በመገኘትና ይናል ታቀርብልን በመዘጋጀትም ደግሞ ፕሮግራሙን አብረን እንድንሰራ ስለተባበርከኝ በጣም አመሰግናለሁ። ምክንያቱም ጫለማ ነው ትራንስፖርቴሽን ራሱ አንድ ችግር ነው ከመሸ በኋላ እና ያን ነገር ሁሉ አድርገህ ግን እዚህ በመምጣት ያመሰግንኩኝ አንተ ሰዓት ግን ሳልሻማብህ ዜና ላንተ አቀርብልን።
ጤና ይስጥልኝ የአትላንታ አድማጮች። በኢትዮጵያ የጊዜ አቆጣጠር ለቱ ቅዳሜ ግንቦት 29/2017 ከምሽቱ 2 ሰዓት ከ15 ደቂቃ ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሳምንቱ ዋና ዋና ዜናዎች፣ ብሔራዊ ምርጫ ቦርድ በምርጫው ላይ ችግር አጋጥሞኛል ብሎ ሪፖርት ያቀረበ ፓርቲ እንዳልነበር አስታወቀ። መያድና ኢራፓ የምርጫውን ውጤት አንቀበልም ብለዋል። ምርጫው በከፍተኛ የህዝብ ተሳትፎ ዲሞክራሲ ሆኖ መካሄዱ ህዝቦች የጀመሩትን የህዳሴ ጉዞ ለማስቀጠል ያላቸውን ቁርጠኝነት ያረጋግጣል አለ ኢህአዴግ። ከምርጫ ወጣ ያሉ ዜናዎች ስንመለስ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዓለም አቀፉ የምግብና የእርሻ ጉባኤ እንዲሁም በጂ 7 ስብሰባ ላይ ለመካፈል ዛሬ ወደ ሮም ሄደዋል። ነገ ወደ ጀርመን ያቀናሉ። ለ2008 በጀት ዓመት 223.3 ቢሊዮን ብር ረቂቅ በጀት ተዘጋጅቷል የሚሉት ናቸው። ሌሎች ዜናዎችም ይኖሩናል። እንደተለመደው ዘውዱ አጠገቤ ነው ያለው፣ ከሱ ጋራም የውይይት ክፍለ ጊዜያችን ይኖራል። አብረን እንቆይ። አሁን ዜናዎቹን በዝርዝር አሰማችኋለሁ። የምርጫ ዕለት የሚከሰቱ ችግሮችን ለመቅረፍ አሰራር ተዘርግቶ የነበረ ቢሆንም በምርጫ ዕለት ችግር አጋጥሞኛል ብሎ ሪፖርት ያቀረበ ፓርቲ እንዳልነበረ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ቦርዱ በያዝነው ሳምንት በሰጠው መግለጫ የቦርዱ ምክትል ሰብሳቢ ዶክተር አዲሱ ገብረ እግዚአብሔር በመራጮችና በእጩዎች ምዝገባ ወቅት ቀርበው ከነበሩት ቅሬታዎች ውጪ በድምጽ አሰጣጥ ሂደቱ ላይ የቀረበ ቅሬታ አልነበረም ብለዋል። በምርጫው ሂደት 48 ቅሬታዎች ቀርበው በሕግ አግባብ መፍትሄ እንዲያገኙ መደረጉንም አስታውቀዋል። ይሁንና አንዳንድ የፖለቲካ ፓርቲዎች የምርጫው ጊዜ ካለፈና ጊዜያዊ ውጤት ከተነገረ በኋላ ምርጫው ፍትሐዊ አይደለም፣ ውጤቱን አንቀበልም በማለት የሰጡት መግለጫ ተቀባይነት የሌለው መሆኑንም ቦርዱ አስታውቋል። የመላው ኢትዮጵያ አንድነት ድርጅት መያድና የኢትዮጵያ ራዕይ ፓርቲ ኢራፓ ግንቦት 16 ቀን 2007 ዓ.ም የተካሄደውን ጠቅላላ ምርጫ ውጤት እንደማይቀበሉት ግንቦት 25 ቀን 2007 ዓ.ም በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ አስታውቀዋል። መያድ በጽህፈት ቤቱ ምርጫውን አስመልክቶ በፕሬዚዳንቱ አቶ ማህርና በሌሎች ፓርቲ ከፍተኛ አመራሮች መግለጫ ሲሰጥ በምርጫው ዕለት ከዚያ ቀደም በተለያዩ የሀገሪቱ ክፍሎች ደረሰብኝ ያላቸውን ችግሮች ዘርዝሯል። ከአዲስ አበባ በስተቀር ኦሮሚያ፣ አማራና ደቡብ ክልሎች ጨምሮ አባላቱ መታሰራቸውና ታዛቢዎች ከምርጫ ጣቢያ መባረራቸውን ገልጿል። በተመሳሳይ በዋና ጽህፈት ቤቱ መግለጫ የሰጠው የኢትዮጵያ ራዕይ ፓርቲ ኢራፓ የዘንድሮ ምርጫ በአስቸጋሪ ሁኔታ ውስጥ መካሄዱን ያስረዱልኛል ያላቸውን የተለያዩ ክስተቶች በማንሳት አስረድቷል። በፓርቲው ፕሬዚዳንት አቶ ተሻለ ሰብሮና በሌሎች ኃላፊዎች በተሰጠው ጋዜጣዊ መግለጫ ላይ እንደተገለጸው ለምርጫ ቦርድ ፓርቲው ያቀረባቸው እጩዎች ቁጥራቸው ያለምንም አሳማኝ ምክንያት ተቀንሶ ፓርቲው በተወሰኑለት እጩዎች ብቻ እንዲወዳደር መደረጉ ከፍተኛ ጫና ፈጥሮብኛል ብለዋል። የኢህአዴግ ስራ አስፈጻሚ ኮሚቴ አምስተኛ ጠቅላላ ምርጫ በከፍተኛ የህዝብ ተሳትፎ ፍትሐዊ፣ ዴሞክራሲያዊና ሰላማዊ ሆኖ መካሄዱ ህዝቦች የጀመሩትን የህዳሴ ጉዞ ለማስቀጠል ያላቸውን ቁርጠኝነት በተግባር ያረጋገጠበት ነው አለ። ስራ አስፈጻሚ ኮሚቴ ትላንት ባካሄደው መደበኛ ስብሰባ የአምስተኛውን ሀገራዊ ምርጫ አፈጻጸም በመገምገም ቀጣይ አቅጣጫዎችን አስቀምጧል። ምርጫው የሉዓላዊ ስልጣን ባለቤት የሆኑት መላው የሀገራችን ህዝቦች እጅግ በሚያስደንቅ መልኩ ሁለንተናዊ ተሳትፏቸው የተረጋገጠበትና የሀገራችን የዲሞክራሲ ስርዓት ግንባታ የህዝቦች ዋነኛ ባለቤት እየጎመራ መሄዱን አሳይቷል ብሏል ኮሚቴው። በሁለተኛው የእድገትና የትራንስፎርሜሽን እቅድ የህዝቡን ፍላጎቶች በአግባቡ በማካተት ኢህአዴግ ከህዝቡ ጋር በመሆን ለተሻለ እድገትና ለውጥ እንደሚረባረብ ኮሚቴው አረጋግጧል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዓለም አቀፉ የምግብና የእርሻ ጉባኤ ፋኦ ላይ ለመሳተፍ ዛሬ ወደ ጣሊያን አቅንተዋል። ጠቅላይ ሚኒስትሩ የ2015 ዓለም አቀፍ የአፈር ዓመት በሚል መሪ ቃል ሮም ውስጥ በሚካሄደው 39ኛው የፋኦ ጉባኤ ለመገኘት ነው ወደ ስፍራው ያመሩት። አቶ ኃይለማርያም የሮም ቆይታቸውን ካጠናቀቁ በኋላ በ41ኛው የቡድን ሰባት ሀገራት ጉባኤ ላይ ለመካፈል ወደ ጀርመን ያቀናሉ። ጠቅላይ ሚኒስትሩ በቡድን ሰባት ሀገራት ጉባኤ የሚሳተፉት ከጀርመኗ ቻንስለር አንጌላ ማርኬል በቀረበላቸው ግብዣ መሰረት ነው። በዓለም ኢኮኖሚ ላይ የሚወያየው ጉባኤ የውጭ የጸጥታና ልማት ፖሊሲ ላይ ትኩረቱን ሲያደርግ በአየር ንብረት ለውጥ፣ በኢቦላና በሌሎችም ጉዳዮች ላይ እንደሚነጋገር ይጠበቃል። የሚኒስትሮች ምክር ቤት የ2008 ዓመተ ምህረት በጀት ዓመት የፌዴራል መንግስት ረቂቅ በጀት ላይ ተወያይቶ ውሳኔ አሳለፈ። ሐምሌ 1 ቀን 2007 ዓመተ ምህረት እስከ ሰኔ 30 2008 ዓመተ ምህረት ያለውን የፌዴራል መንግስት በጀት 223,397,819,261 ብር እንዲሆን ወስኗል። የ2007 አጠቃላይ ባጀት 178 ቢሊዮን ብር እንደነበረ ይታወሳል። በፌደራል መንግስት ለሚከናወኑ ስራዎችና አገልግሎቶች የሚያስፈልገው በጀት በመቶ መጀመሪያ ስራ ላይ እንዲውልና የፌደራል ምክር ቤት በወሰነው ቀመር መሰረት የበጀቱ 22.6% ለመደበኛ 37.4% ለካፒታል ወጪዎች ይውላል። ለግሎች የሚሰጠው ድጋፍ 34.7% ሲሆን 5.4% ደግሞ ለዘላቂ ልማት ግቦች ማስፈጸሚያነት እንዲውል ተመድቧል። ኢትዮጵያ ሶስተኛውን የፋይናንስና ዓለም አቀፍ የፋይናንስና ልማት ጉባኤ ለማስተናገድ የሚያስችላት ስምምነት ከተባበሩት መንግስታት ድርጅት ጋር ተፈራረመች። በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ዶክተር ተቀዳ አለሙና የድርጅቱ የኢኮኖሚና ማህበራዊ ጉዳዮች አነጻፊ ሚስተር ው ሁንጎፕ ናቸው ትናንት በኒውዮርክ ስምምነቱን የተፈራረሙት። ጉባኤው በሰባኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጸድቆ ተግባራዊ ለሚደረገው ዘላቂ የልማት ግብ ጠቃሚ ግብዓቶች ይገኙበታል ተብሎ ታምኖበታል። ኢትዮጵያም ጉባኤውን በተሳካ ሁኔታ ለማስተናገድ ባለድርሻ አካላትን ያካተተ ብሔራዊ ኮሚቴ አዋቅራ በመንቀሳቀስ ላይ ትገኛለች። በመጪው ሐምሌ ወር በአዲስ አበባ ለሚካሄደው ለዚህ ዓለም አቀፍ ጉባኤ የሀገራት የጋራ አቋም ሆኖ በሚወጣው ሰነድ ላይ ባለፈው ሳምንት በኒውዮርክ ምክክር መካሄዱ ይታወሳል። የመጀመሪያው የፋይናንስ ልማት ጉባኤ በሞንቴሬ ሜክሲኮ፣ ሁለተኛው ደግሞ በኳታር ዶሃ ነበር የተካሄደው። በአፍሪካ ቁጥር 1 ቢሊዮን የሆኑት ናይጄሪያዊ ባለጸጋ አሊኮ ዳንጎቴ ንብረት የሆነው ዳንጎቴ ግሩፕ በኢትዮጵያ ከ12 ቢሊዮን ብር በላይ በሆነ ወጪ ያስገነባው ሲሚንቶ ፋብሪካ በያዝነው ሳምንት ተመርቆ ስራ ጀመረ። ፋብሪካውን የመረቁት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንደተናገሩት በውጭ ባለሀብቶች የሚቋቋሙት ኢንዱስትሪዎች የሀገር ውስጥ ባለሀብቶችን አቅም ለማሳደግ አይነተኛ ሚና ይጫወታል። የዳንጎቴ ሲሚንቶ ፋብሪካ ኢትዮጵያ በርካታ የግንባታ ስራዎችን እያከናወነች ባለበት ሰዓት ተገንብቶ ወደ ስራ መግባቱ መልካም አጋጣሚ ነው ያሉት ጠቅላይ ሚኒስትር ኃይለ ማርያም በተጨማሪም ሀገሪቱ የሚያስፈልጋትን የሲሚንቶ ፍላጎት ለማሟላትም ከፍተኛ ሚና አለው ብለዋል። የፋብሪካው ባለቤት አሊኮ ዳንጎቴ በበኩላቸው አፍሪካ የሆነው በአፍሪካ ውስጥ መዋለ ነዋይ በማፍሰስ የኢንቨስትመንት ስራ ላይ እንደመሳተፍ መልካም ነገር የለም ብለዋል። በኦሮሚያ ክልል ምዕራብ ሸዋ ዞን አዳበርጋ ወረዳ የተቋቋመው ፋብሪካ በአመት 2.5 ሚሊዮን ቶን ሲሚንቶ የማምረት አቅም አለው። ፋብሪካው ከ3000 በላይ ለሚሆኑ ዜጎች የስራ እድል ይፈጥራል። የኢትዮጵያ አየር መንገድ ፈጣን እድገት እያስመዘገቡ ካሉ 4 ግዙፍ የአፍሪካ ኩባንያዎች አንዱ በመሆን መመረጡን የዓለም አቀፍ የኢኮኖሚ ፎረም በአፍሪካ የዓለም አቀፍ የኢኮኖሚ ፎረም በደቡብ አፍሪካ ኬፕ ታውን ባደረገው ጉባኤ ነው የኢትዮጵያ አየር መንገድን መመረጥ ያስታወቀው። አየር መንገዱ እያስመዘገበ ባለው ፈጣን እድገትና ባሉት ከ80 በላይ ዓለም አቀፍ መዳረሻዎች ባከናወናቸው ዘርፈ ብዙ ስራዎችና እያስመዘገበ ባለው ፈጣን እድገት ነው ሊመረጥ የቻለው። እንግዲህ ለዕለቱ ያሉን ዜናዎች እነዚህ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች መሸጋገሪያ ሙዚቃ በኋላ። እንግዲህ አሸናፊም የራሱ ምንላለ እኛም ምንላለ። ለማንኛቸውም ይችን ሙዚቃ እናሰማችሁ። አድማጮች የምታዳምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ቀጥላለን። እንግዲህ ቀደም ብሎ በዜናውም ተገልጿል። የምርጫ ቦርድ ለሁለተኛ ጊዜ ከምርጫ በኋላ ለሁለተኛ ጊዜ ባለፈው ሐሙስ ዕለት ነው ሮብ ዕለት ሐሙስ ዕለት መግለጫ አውጥቷል። መግለጫውንም ተከታትለናል። እናንተም ተከታተሉ ተልቀራችሁም ብዬ ገምታለሁ። ግን ለማንኛቸውም ምርጫ ቦርድ ያተኮረባቸው ዋና ዋናዎቹ የምርጫ ካለፈ በኋላ በህጋዊ መንገዱ በነበረበት ሰዓት ውስጥ ማንንም አቤት ያቀረበ የለም የሚል ነው። በዛው መጠን ደግሞ ሌሎች ፓርቲዎች ምርጫውን አንቀበልም የሚል አለ። አሸናፊ ምርጫውን አንቀበልም ብለው በሚሉበት ጊዜ የሰጡት ምክንያት ምንድነው? ምክንያት ካለ ከዛስ ባለፈ ምርጫ ቦርድ ሲሰጠው ምላሽ ምንድን ይታያል?
እንግዲህ ምርጫውን አንቀበልም የሚለው ነገር ባለፈው ሳምንት አንስተናል። የሰማያዊና የመድረክን በዚህ ሳምንት ኢራፓና ማያር ተጨምረዋል። የሚገርመው ሁለቱም ፓርቲዎች አንደኛ ምን ያህል ዘግይተው ምርጫውን አንቀበልም እንዳሉ ሁላችሁም ታውቃላችሁ። በሌላ በኩል አሁንም ቢሆን ምርጫውን ተጭበርብሯል ለማለት የሚያበቃቸውን አንዳችም ተጨባጭ ማስረጃ አላቀረቡም። ማስረጃ ብለው ለመውጣት ምርጫውን አንቀበልም ለማለት ያበቃ ምክንያቶች አሉም ብለዋል። በሙሉ ግን የምርጫው ሂደት ላይ የነበሩ ናቸው። ምርጫው በፕሮግራሙ መሰረት ከተጀመረበት ከህዳር እስከ ምርጫው ዕለት ባሉትና የምርጫው ሂደት ከመጀመሩም ባለፉት 2-3 አመታት የነበሩ ነገሮችን ነው የተከሱት። እንግዲህ በምርጫው ሂደት ላይ አለ የሚባሉ ችግሮችን በየደረጃው ለመፍታት ምርጫ ቦርድ ስራ አስቀምጦ እያንዳንዱ ፓርቲ አቤቱታውን ያቀረበ ሲፈታለት ነበር። በቀደም ምርጫ ቦርድ በሰጠው መግለጫ ላይ አይታችሁ ከሆነ ከ48 በላይ ቅሬታዎችና አቤቱታዎች በፓርቲዎች ቀርበው ለ48ቱም መፍትሄ ተሰጥቷል። ሁሉም ፓርቲዎች በዚህ ላይ ተማምነው በየደረጃው አንድም ችግር የገጠመን ችግር የለም፣ ቅስቀሳም ላይ ችግር አልገጠመንም እያሉ የሄዱበትን ሂደት አይታችኋል። በተለይ ዋናዎቹ አንጋፋዎቹ የፖለቲካ ፓርቲዎች የሚባሉት አሁን የመያድ አቶ አበባውና ሌሎች አመራሮቻቸው፣ የኢራፓው አቶ ተሻለ ሰብሮ የሚባሉት ፓርቲው ስለማይታወቅ ብዙ ሰዎች ላታውቋቸው ትችሉ ይሆናል፣ ተለቅ ያሉ 60ዎች ውስጥ ያሉ ሰውዬ በተደጋጋሚ እሳቸው የፓርቲዎች የጋራ ምክር ቤት አባል ስለሆኑ በጣም ጥሩ ነው ሂደቱ እያሉ እየተናገሩ ነው ምርጫ የተካሄደው። ስለዚህ በአሁን እንደ ምክንያት ያቀረቧቸው የምርጫ ሂደቶች ላይ ደጋፊዎቻችን ተባረዋል፣ ታስረዋል የሚባለው ነገር ያለቀለትና ያን የቀርቦ መፍታት የነበረበት ነው። አላቀረቡም ራሳቸው ጥሩ ነው ብለው መስክረዋል። ከዛ ውጪ የምርጫው ዕለት አንድም የቀረበ ነገር የለም። የምርጫው ዕለት አቶ አበባው ቴሌቪዥን ተከታተሉ ከነበረ ላይቭ ነበር ሲተላለፍ የነበረው፣ ወደ 8 ሰዓት ገደማ ሰምቻቸዋለሁ። አድንቀው ነው የተናገሩት። አሁን ምርጫው እንደው ለአፍሪካ ናሙና የሚሆን ነው ተባለ የሚለው በጣም አስቂ ነው የሚሉት ሰውዬ ለአፍሪካ ናሙና ይሆናል ብለው ለመናገር ትንሽ ነበር የቀራቸው የምርጫው ዕለት። በዚህ ላይ እስከ ማታ እንግዲህ 8 ሰዓት ላይ ነው የሰማሁት ብያቸዋለሁ፣ እስከ ማታ ድረስ ከዛ በኋላ ከ8 ሰዓት በኋላ እንኳን ችግር ተፈጥሮ ቢሆን ከቅዳሜ ጀምሮ አቃቢ ሕግ፣ ፖሊስና ፍርድ ቤት ስታንድ ባይ ነበር ምርጫው ላይ ለሚነሱ ማንኛውም ቅሬታዎች ምላሽ ለመስጠት ሬዲዮ ነው ተዘጋጅቶ ይጠብቅ ነበር። በዚህ ላይ ምርጫ ቦርድ አቤቱታዎችን ለመቀበል በ48 ሰዓት ውስጥ ኑ ብሎ ተዘጋጅቶ ይጠብቅ ነበር። አንድም ሰው በ48 ሰዓት ውስጥ አልመጣም። በ48 ሰዓት ውስጥ አይደለም፣ በ96 ሰዓትም ውስጥ አልመጡም። ልክ ጊዜያዊ የምርጫ ውጤት ሲነገር ነው አቤቱታ ብሎ የመጡት። እና በጣም የገረመኝ ነገር ኢራፓ በተለይ አንድ ያነሳው ነገር አለ። ያቀረብኳቸው እጩዎች እንዳይመዘገቡ ተደርጓል ብሏል። እንግዲህ እጩዎች አለመመዝገብ ነገር በህዳር ወር ላይ የነበረ ነገር ነው። ህዳር ወር ላይ ምጮቼ እንዳይመዘገቡ ተደረገ የሚል ቅሬታ አላቀረበም። አሁን እንደተሸነፈ ካወቀ በኋላ መራጮች አልተመዘገቡብኝም የሚለው ነገር ብዙዎቹን ሰዎች አስቋል። ያሳቃቸው ምንድን ነው? ካቀረባቸው እጩዎች ውስጥ ድምጽ ያገኘም የለም፣ ሊቆጠር የሚችል ድምጽ ያገኘም የለም። እና እንደው ተከልክሎ እንኳን ቢሆን ያን ሁሉ ቢያቀርብ ምን ለውጥ ነበር የሚያመጣው በሚል ነው ብዙዎችን ሰዎች ያሳቀው። እና አጠቃላይ ሁኔታ የፓርቲዎቹን አካሄድ ስናየው የሚሉት ነገር ከማጣት ምናልባት ጭፍን ብሎ ተቃውሞ መሄድ ድጋፍ ያስገኛል ከሚል መላምት የሆነ ሊሆን ይችላል። ምናልባት በተለይ ኢራፓን አላውቅም፣ መያድን ግን የውጭ ጫናም ሊኖርበት ይችላል ብዬ ገምታለሁ።
በጣም ሌላ አንድ ይሄ ውይይት በፓርቲዎች እና በምርጫ ቦርድ መሀል ባለው ላይ አቶ ቡልቻ ደመቅሳ ተናግሮታል። እስቲ ለአድማጮች እንደው አንተ ካለ ግንዛቤ ለአድማጮች አንተ ምን ብለው ነበረ ስለ ምርጫው ሂደትና ስለ አጠቃላይ ሁኔታው?
የምርጫ ቦርድ እንግዲህ መግለጫውን የሰጡ ጊዜ የምርጫ ቦርዱ ሰብሳቢ ፕሮፌሰር በቃና ብዙ የተናገሩት ነገር ነበረ እና በተለይ ኮረጆ ተሰርቋል የሚሉ ነገሮችን መነሳት ሁሉ አስመልክተው የተናገሯቸው ነገሮች ነገር ነበሩ። እንግዲህ ሁላችንም እንደምናውቀው ሁላችንም በምርጫ ሲም ኢትዮጵያ መታችሁ ባታውቁ ጋር መተለጅን አይታችሁታል። ኮረጆ ማከል ላይ ታስሮ ነው የሚቀመጠው። ዙሪያውን ሰዎች ከበው ነው የሚቀመጡት የሚሰጠው። ከዛው ከቤት የሚቆጠረው እዛው ቤት ተፈራርመው ነው የሚወጡት። እና ኮረጆ ተሰርቋል የሚለው ነገር በምን አይነት ሁኔታ ነው ኮረጆ ተሰርቆ ይሄ ኮረጆ የሻንጣው ተሰርቆ በምን አይነት ሁኔታ ነው ሊከደው የሚችለው ሁሉ ብለው ያነሱት ነገር ነበርና የእውነትም ስናየው ኮረጆ ከያ ሁሉ ህዝብ ባለበት በእንግዲህ አሁን ምርጫው የሚካሄደው ኢትዮጵያን ታቋታላችሁ ብዬ ነው ምክንያቱም ብዙዎችም ተደምጡኝ ሰዎች በመንደር ደረጃ ነው የሚካሄደው። አንድ ሰው ነው በአንድ ምርጫ ጣቢያ የሚመርጠው እዛው መንደር ውስጥ ነው ያለው። እዛው መንደር ውስጥ ያለ ሰው ኮረጆው ተሰርቆ ሲሄድ ሳያይ ሊቀር አይችልም። እና እንግዲህ እነሱ ከምርጫው አልቆ ከተጠናቀቀ በኋላ በህልማቸው ኮረጆ ተሰርቆ ሲሄድ አይተው ካልሆነ በስተቀር ኮረጆ አልተሰረቀም። እና በጣም የሚያስገርም ነው ብለው ፕሮፌሰር በቃና የተናገሩት ይሄንን ነበር።
አቶ ቡልቻ ደመቅሳት እሳቸውም የራሳቸው እይታ ነበራቸው ይመስለኛል። በአጠቃላይ ግን አሁን አሸናፊም ሊገልጸው ሞክሯል። በአንድ የምርጫ ጣቢያ እስከ 1000 መራጮች ነው መሆን ያለበት። የአንድ ትራቨለር ባግ በሚያክል ኮረጆ ውስጥ ነው ያለው የምርጫው ኮረጆ። ከዛ ቦታ ላይ የሚወጣው የምርጫው ድምፅ ከተቆጠረ በኋላ ነው። ተቆጥሮ ውጤቱ ከተመዘገበና ቃለ ጉባኤ ተወስዶ ከተፈራረሙ በኋላ መጨረሻ ላይ ወደሚሄድበት ሲሄድ የዛን ጊዜ ሁሉ ነገር ያለቀለት ነው። ተሰረቀ የሚባል ነገር የለም። ግን በፓርቲ ደረጃ ከዚህ በፊትም ባለፉት ከ1997 ጀምሮ የሚደረጉ ሂደቶች አሉ። እነዛ ምንድን ነው? ምርጫ ተሰርቋል፣ አንድ። ሁለተኛ ነገር ደግሞ የምርጫ ኮረጆ ተወሰደ። የምርጫ ኮረጆ የምርጫው ድምፅ የመራጮች ድምፅ ከመቆጠሩ በፊት ካለበት ቦታ አይንቀሳቀስም፣ ዙሪያውን ተከቦ የሚቀመጥ ነው። የህዝብ ተወካይ የህዝብ ታዛቢዎች አሉ፣ የኢህአዴግ ታዛቢ አለ፣ የፖለቲካ ፓርቲዎች ታዛቢዎች አሉ፣ እንዲሁም ደግሞ ሲቪክ ማህበር ታዛቢዎች ነበሩ። እና ይሄ የትም ያህል ሊያስኬድ የሚችል አይመስለኝም። ለማንኛቸውም ግን ምርጫ ተጨረበረ የሚባልበት ሁኔታ ላይም የሚደርሳለን። ከ800-700 ድምፅ እንዴት አድርጎ ተጨርብሮ አንድን ፓርቲ በመቶ ሺህ ደረጃ በሚሆን ሂሳብ ስሌት ውስጥ ሊያስመርጥ እንደሚችል ያሉትን የምርጫ ወረዳዎች በሙሉ ካልተሰረቀ በስተቀር ይህን ያህል ውጤት የሚመጣበት ነገር ያለ አይመስለኝም። ግን ለማንኛቸውም ፖለቲካ ፓርቲ ናቸው፣ መናገር አለባቸው። ከኛ አመለካከት ግን ፓርቲዎች እንደ በፊቱ ከዚህ በፊት እንደሚደረገው ሳይሆን አዲስ አመለካከት አዲስ አስተሳሰብ ጀምረው እንዴት ኢህአዴግ ሊያሸንፈን ቻለ? ሁልጊዜ በጠመንጃ በጫና አሸነፈን የራሱን ሰው አስቀምጦ አሸነፈ የሚባለው ነገር ከእንግዲህ ወዲህ የሚያስኬድ አይመስለኝም። ስለዚህ ፓርቲዎች የራሳቸውን ድክመትም ሆነ ጥንካሬ ገምግመው መሄድ መቻል አለባቸው። ይህንን ካላደረጉ ግን የሚቀጥለው በአንድ አመት ተኩል ውስጥ የወረዳ የአካባቢ ምርጫ ይካሄዳል። የፖለቲካ ፓርቲዎች የአሁኑን ሁኔታቸውን ተገንዘቡ ችግርም ካለ ችግራቸውን ፈተው ወደሚቀጥለው የአካባቢና የወረዳ ምርጫ ካልሄዱ የ2010 ምርጫ የ2009 ምርጫ በምንም አይነት ነው 2009 አለ የሚሆነው 2000 ለሚደረገው እሱ ላይ ጠንክሮ ቢያንስ 10 ነጥብ የሚሆን ድምጽ አግኝተው የክልል የወረዳና የአካባቢ ምክር ቤቶች ውስጥ ከሌሉበት የሚቀጥለው 5 አመት የሚደረገው የብሔራዊ ምርጫ ላይ ቦታ የሚኖራቸው አይመስለኝም። እዚህ ላይ የምትለው ነገር ካለ የምትጨምርበት ካለ?
እንግዲህ እነዚህ ምርጫ ተጭበርብሯል፣ ድዝብ ኮረጆ ተገልብጧል የሚባለው የፈጠራ ወሬ ፓርቲዎቹና ህዝቡ ምን ያህል የተራራቁ መሆኑን ነው ማየው። እንግዲህ እኔ ህዝብ ውስጥ ስላለሁ የህዝቡን ስሜት አውቀዋለሁ። የዚህ አይነት ነገር ሲናገሩ ለመስማት ነው ትዕግስት ያጣው ሰው። አንደኛም ዘውድም እኔም እንዳልኩት በመንደር ደረጃ ነው ምርጫ የተካሄደው። የህዝብ ታዛቢዎች የሚባሉት እነማን እንደሆኑ እያንዳንዱ ሰው ነው የሚያውቃቸው። በዚህ ላይ 17 ሚሊየን ኢትዮጵያውያንን የሚወክሉ 12 ሲቪክ ማህበራት ታዛቢዎች በእያንዳንዱ ምርጫ ላይ ነበር ጣቢያ ላይ ነበሩ። ከዛ በኋላ የፓርቲ ተወካዮች ነበሩ። ኦፍኮርስ አንዳንድ ፓርቲዎች ሊወክሉት የሚችል ሰው በማጣት ያላሰለፉበት ሁኔታ አለ። በዚህ ሁኔታ ሊሰረቅና ሊጭበረበር እንደማይችል ህዝቡ ስለሚያውቅ ይሄንን ባወሩ ቁጥር ሊያገኙት የሚችለው ቀጣይ ድጋፍ እያነሰ ፓርቲዎቹ በተጨባጭ ሊሰሩስ ነገር የሌለ መሆኑን ህዝብ እየገመተ እንዲመጣ ነው የሚያደርገው። የኢትዮጵያን ህዝብ አላወቁትም። የኢትዮጵያ ህዝብ አሁን የሚፈልገው የሚያምታታው ፓርቲ አይደለም። አምታቶ አደናግሮ አደባባይ በመውጣት የሚያደናግረውን አይደለም የሚፈልገው። ይሄንን የሚፈልጉት በጣም ጥቂት ናቸው። እነዚህ ደግሞ ዘላለም ድምጽ አግኝቶ ወደ ስልጣን ለመውጣት የሚያበቁ አይደሉም። እና ይሄ አሁን ያሁኑ አካሄዳቸው የመጪዎቹ የ2009 አካባቢ ምርጫ ላይና ከአምስት ዓመት በኋላ በ2012 የሚካሄደው ምርጫ ላይ አሁንም ካለው በታች ተቃዋሚዎች ቦታ እያጡ እንዲሄዱ የሚያደርግ አካሄድ ነው። በኋላ መንግስት ነው የሚወቅሱት፣ ግን ህዝብን ካለማወቅ ያደረጉት ነገር ነው። ህዝብ በዚህ አካሄድ አይመርጣቸውም። በዚህ አካሄድ ጥቂት ረብሻ የሚፈልጉ ጥቂት እኛ ያልገዛ ነው ስርዓት ወር እኛ በምንፈልገው መንገድ ያልሆነ መንግስት ከሚኖር ሀገሪቷም ትጥፋ የሚሉ በጣም ጥቂቶች፣ ለዛውም በሀገሪቱ ዋና ዋና ከተሞች ያሉ በፕሬጁዲስ የተዛባ አመለካከት ያላቸው ሰዎች ናቸው። እና እነዚህ ይጮሁልኛል ብለው ተማምነው ይህንን አቋም መያዝ ለዘለቄታው ስለሚጎዳቸው ለሁለተኛውም በዚህ ከቀጠሉበት ለሁለተኛውም ምርጫ እንደማያሸንፉ የሚያመለክት ነገር ነው። እና እንደው ቤት ተበኩል እንደሚመከሩ አላውቅም እንጂ ቢመከሩ ጥሩ ነው።
እሺ፣ የምርጫ ሁኔታ እንግዲህ የሚቀጥለውን 5 ዓመት ወይም ቢያንስ የሚቀጥለው 6 ወሮች ልናወራቸው የምንችላቸው ለጊዜው ልዘንተው እና ኢትዮጵያ ያላትን ተደማጭነት ተሰሚነት አሁንም እንደቀጠለች ነው። የጂ7 ስብሰባ ጀርመን ይካሄዳል። ጠቅላይ ሚኒስትር ኃይለማርያም ይሄዳሉ። የዘንድሮ የስብሰባው አርዕስት ምንድን ነው? እሱ ላይ ትንሽ እንበልና ወደ ባጀት እንሄዳለን።
እሺ፣ እንግዲህ ያው የጂ7 ስብሰባን በተመለከተ ከእኛ የበለጠ እናንተም የምታውቁት ይመስለኛል። ለማንኛውም የጂ7ም የፋኦም ላይ ስብሰባ ላይ ለመገኘት ነው። ዛሬ ወደ ፋኦ ስብሰባ ላይ ነው የሚሳተፉት፣ ለመሳተፍ ነው የሄዱት። ልክ እንዳለቀ የጂ7ኑ ሲጀመር ወደዛ ነው የሚሄዱት። እንግዲህ ቅድም ዜናውም ላይ ለነገርኳችሁ ኢትዮጵያ አፍሪካን በመወከል በብዙ አጀንዳዎች ላይ ከዚህ በፊት አቋሟን ስታሳውቅና የፖሊሲ ግብአት ስትሰጥ የቆየች ሀገር ነች። አሁን ኢትዮጵያ እንደ ድሮው የምትረዳና እርዳታዋ ብቻ የሚጠበቅባት ሳይሆን የዓለም የትላልቆቹ ሀገራት የንግድ ሸሪክ ወደ መሆን ደረጃ ተሸጋግረናል። እንደው ባካችሁ እርዳታ ስጡን፣ ብታበድሩን እኮ ጥሩ ነው ብለን ተለማምጠን ሳይሆን ቦንድ አቅርበን ሸጠንላቸው የፓርትነሮች ሆነናል ከምዕራባውያን ጋር። ትላልቅ የውጭ ኢንቨስትመንቶች ኢትዮጵያ ውስጥ አሉ። የአውሮፓ ኢንቨስትመንቶች ኢትዮጵያ ውስጥ አሉ። የቱርክ ኢንቨስትመንቶች በብዛት አሉ እዚህ። የሌሎችም በማደግ ላይ ያሉና ያደጉ ሀገሮች የእንግሊዝ ኢንቨስትመንቶች አሉ፣ የአሜሪካ ኢንቨስትመንቶች አሉ። የንግድ ፓርትነሮች ነን። የንግድ ፓርትነር ብቻ ሳይሆን የዓለም ሰላም በማረጋገጥ ነገር የዓለም ፓርትነር ነን እና ፓርትነር ስለሆነች በተለይ ዘላቂ አካሄዷ በጣም ተጽዕኖ ፈጣሪ፣ በአፍሪካም ተጽዕኖ ፈጣሪ የሆነች የምትሄድ አገር ስለሆነች እዛ ላይ የሚወጡ ፖሊሲዎች ላይ መገኘት ስላለባት በየኢኮኖሚ እድገት ላይ፣ የአካባቢ ጥበቃ ላይ፣ ሰላም ላይ የሚመክር ጉባኤ ስለሆነ የጂ7 ጉባኤ እዛ ላይ ትልቋ በጣም እያደገችና እየጎላች ተሰሚ እየሆነች ለዓለም ሸክም ሳትሆን ለዓለም አስተዋጽኦ የምታበረክት እየሆነች የመጣችው ሀገር የመናገር እና ፖሊሲን የሚቀረጽበትን አቅጣጫ የመወሰን እድል አግኝታ ነው ወደዚህ ሄደችው እና ይሄ በራሱ ኢትዮጵያ የት ጋ እንዳለች እና ወደኋላ ሊመለስ የማይችል አንድ ደረጃ ከፍ ማለቷን የሚያመለክት ነገር ነው። እንግዲህ በሚቀጥለው ሳምንት ደግሞ ከጉባኤው በኋላ እንግዲህ ሌሎችም የሚንጫጩም ሰዎች ሊኖሩ ይችላሉ ብለን እንገምታለን። እናንተ ሀገር ያሉ ሰዎች ለሰልፍ ፎቶግራፎች ይዘው ምናምን እና የኢትዮጵያን ባንዲራ ያልሆነ ሰንደቅ ዓላማ ይዘው ሊሄዱ ይችላሉ። በአጠቃላይ ሰፋ አድርገን ደግሞ በሚቀጥለው ሳምንት የምንመለከተው ይሆናል።
እሻሻናፊ ሀገራችን ኢትዮጵያ ከፍ ከፍ ስትበል ተደግት መንግት መንደግል ተመንደግልን። ሌላው አስገራሚው እንግዲህ አደገች ስንል ከውጪም ሳይሆን ውስጣዊ እድገትም አለ። ስራዎች እየተካሄዱ ናቸው። ያለፈው አመት የኢትዮጵያ በጀት 178 ቢሊዮን ብር ነበር። የዘንድሮው 223 ቢሊዮን ብር ሆናል። ይሄ ሲሰላ ወደ 1 ቢሊዮን ዶላር ልዩነት ያመጣል። እኔ የበጀቱ መብዛት ሳይሆን የሚያስፈራኝ ከየት ይመጣል የሚለው ነው። ማለትም ሌሎች ሀገሮች እንደዚህ በጀታቸውን በሚለጡበት ጊዜ አብሮት የሚመጣ ደፈሲት አለ፣ አብሮት የሚመጣ ስንካላዎች አሉ። ዝግጁ ነን ለዚህ ለ223 ቢሊዮን ብር በጀት ለሚቀጥለው አመት ለሚወጣው በጀት ዝግጁ ነን። ገንዘቡ ከየት ይመጣል?
እሺ እንግዲህ በአንድ አመት ውስጥ ከ178 ቢሊዮን ወደ 223 ቢሊዮን ይገባ ነው። ወደ 25 ቢሊዮን ብር ነው በጀታችንን የጨመርነው። ይሄ በዶላር ሲሰላ ወደ 1.8 ቢሊዮን ነው የጨመረው ብቻ ነው። እንግዲህ ኢትዮጵያ ወደ ኋላ 10 አመት ሄዳችሁ 10 አመት ወደ ኋላ ብትሄዱ ይህ አመት በጀቷ አሁን የጨመረውን ያህል ሆኖ ነው የምታገኙት። አሁን በአንድ አመት የጨመርነው ያህል አጠቃላይ በጀቷ ነበር። እንግዲህ ይሄ የበጀት መጨመር ብዙ ስራዎች እንደሚሰሩ ነው የሚያመለክተው። እንደምታውቁት የኤክስፔንዲቸር በጀታችን ሳይሆን የካፒታል በጀታችን ነው። ብዙ ወደ 34% ካፒታል በጀት ነው። ካፒታል በጀት ማለት ለመንግስት ኢንቨስትመንቶች የሚውል ማለት ነው። ለኢንፍራስትራክቸር፣ ለኃይል እና ሌሎች መንግስት የግለሰብ ባለሀብቶች የውጭም ቢሆኑ ሊገቡባቸው የማይፈቅዱ ሪተርናቸው ረጅም ጊዜ የሚወስድና አዋጭ ያልሆኑ ግን ለህዝብ እና ለሀገሪቱ እድገት ወሳኝ የሆኑ ሴክተሮች ላይ መንግስት ለሚገባባቸው ኢንቨስት የሚደረጉ ናቸው። ለክልሎችም ድጎማ ከፍተኛ በጀት ነው የተመደበው። እንግዲህ አሁን ዘውዱም ያነሳው ነገር እንዴት ነው ይሄ ነገር በአመት ይሄን ያህል በጀት ለመሰብሰብ የሚያስችል እድገት ሀገሪቱ አሳይታለች ነው። እንግዲህ በግብር የሚሰበሰብ ገንዘብ ነው። ከግብርና ከተለያዩ ገቢዎች ግብርና የተለያዩ ገቢዎች ገንዘብ ለመሰብሰብ የሰው ገቢ እና የኢኮኖሚው ትራንዛክሽን በፊት ከነበረው ከፍ ማለት አለበት። ግብሮች፣ ታክሶች የሚሰበሰቡት ከትራንዛክሽን እና ከገቢ ማደግ ነው እና ኢትዮጵያ የበጀት ዴፊሲት የሌለባት ሀገር ነች። የበጀት ዴፊሲቷ ከ2% በታች ነው። ይሄ ደግሞ እንደ ዴፊሲት የሚቆጠር አይደለም። በማንኛውም መንገድ ቢሞላ ከባንክ ተበድሮም ቢሞላ በእንቅስቃሴ ላይ ካለው ገንዘብ ነው ወስዶ የሚሞላው። መንግስት ኢንፍሌሽንን ለመከላከል ተጽዕኖ ሊያመጣ የሚችል አይደለም። ኦልሞስት የለም፣ ዴፊሲት የለባትም ነው የሚባለው። ስለዚህ የመደበውን በጀት ይሰበስባል ማለት ነው። እንዴት ነው መሰብሰብ የሚችለው? በዚህ ያህል መጠን አገሪቷ ውስጥ ተጨማሪ ሀብት ባለፈው አመት ሲፈጠር ከነበረው ተጨማሪ ሀብት ይፈጠራል። ተጨማሪ ሰርቪሶች ይፈጠራሉ። ተጨማሪ የንግድ ትራንዛክሽኖች አሉ ማለት ነው እና አገሪቷ ምን ያህል እንደምታድግ ነው የሚያሳየው የበጀቱ እድገት። ምን ያህል እንደምታድግ ከማሳየት ምን ያህል እያደገች እንደሆነ ከማሳየትም በላይ ደግሞ ኢንቨስትመንትንም ስለሚያመለክት በሚቀጥለው ደግሞ ምን ያህል የበለጠ እንደምታድግም ጭምር ያመለክታል እና ለምሳሌ አሁን ዳንጎቴ ሲሚንቶ ፋብሪካ አምና የለም ነበር። ይሄ 2.5 ሚሊዮን ቶን ሲሚንቶ የሚያመርት ፋብሪካ ምን ያህል ትራንዛክሽን አገሪቷ ውስጥ እንደሚጨምር አስቡት። ይሄ ከዚህ ትራንዛክሽን ውስጥ የሚሰበሰብ ገቢ አለ። ማአት ባለ ድርሻዎች ነው ያሉት። ነጋዴው አለ፣ ራሱ ዳንጎቴ አምራች አለ፣ ትራንስፖርቱ ይጨምራል። ከነዚህ ትራንዛክሽኖች በሙሉ ትርፍ ይገኛል፣ ገቢ ይጨምራል፣ ከነዚህ ሁሉ ይሰበሰባል። እንደ ዳንጎቴ አይነት ግዙፍ አይሆኑ እንጂ የዚህ አይነት በአንድ ሚሊዮን፣ በአስር ሚሊዮን፣ በሀያ ሚሊዮን እና እስከ 100 ሚሊዮን ያሉ እስከ 200-300 ሚሊዮን ያሉ አዲስ አበባ ውስጥ የሚሰሩትን ህንጻዎች ብታያቸው 200 ሚሊዮን ነው። እነዚህ ህንጻዎች በሙሉ ወደ ሰርቪስ ነው የሚገቡት፣ ገቢ ነው የሚጨምሩት፣ ትራንዛክሽን አለ እና የሀገሪቷ የኢኮኖሚ እንቅስቃሴ በጣም በሚያስገርም ሁኔታ እያደገ ስለሆነ ግብሩ ከዚህ ከሚያድግ ኢኮኖሚ ውስጥ የሚሰበሰብ ስለሆነ እድገቱን ስታዩት ምንም አይገርምም። የሚቻል እንደሆነ ያሳየናል። እና መንግስት ደግሞ በጣም ጠንቃቃ ነው። ኢንፍሌሽን ሁልጊዜ መከላከል ስለሚፈልግ አሁን ያለውንም እየጨመረበት ነው። ለምሳሌ ግንቦት ወር ወደ 9 ደርሷል። ከአንድ ባለ አንድ ዲጂት ነው መሆን ያለበት ሁልጊዜም ብሏል። እና በዚህ ሁኔታ ላይ ዴፊሲት ያለበት በጀትን አያቅድም እና አጠቃላይ ኢኮኖሚውን ለሚታዘብ ሰው ደግሞ ኮሌክት ማድረግ ይህንን በጀት ይቻላል።
ኮሌክት ማድረግ ይቻላል አሁን አንዳንድ ሰዎች እንደሚሉት በዛው መጠን ደግሞ ኮሌክት በሚደረግበት ጊዜ የኤክስፖርት የምናደርጋቸው ደግሞ አንዱም እሱ ነበር ማገንዘብ መምጣት የነበረበት ግን ደካማ ነው። እነዛስ እንዴንም ታይቱ እነዚህንስ ለማድረግ የመንግስት ጥረቱ ምን ይመስላል? ለግድ በተለያየ መልኩ ጠቅላይ ሚኒስትር ኃይለ ማርያም ከዚህ በፊት የተናገሩት ነገር አልማጠናከር አለብን አለ። እኔ ትንሽ እየከነከነኝ የመጣው በተደጋጋሚ የምናገራቸው ነው። ኤክስፖርት የሚያደርጉት ወገኖቻችን ራሳቸው ወደ ውጭ ከመላክ እዚሁ ለመሸጥ የሚፈልጉ ለምሳሌ ቡና ብዙ የሚያመጣት የሚችለውን ከውጭ ከመላክ በተለያየ መልኩ ጥራቱን በመቀነስ እዚህ እንዲሸጥ የሚያደርጉ አሉ። የአበባ ምርቶች ይላሉ ግን ይሄ የሄዱትን ያህል ይመጣሉ ወይ? አንድ ሌላ ችግር አለ። ሌላ በጣም መንግስት እንደው ትኩረት የሚያስፈልግ የቱሪዝም ነው። ቱሪዝም ይሄ ሁሉ የውጭ ሀገር ዜጋ በሚመጣበት ጊዜ የሚያጠፋው ገንዘብ እርግጥ በትክክለኛው በኢትዮጵያ ናሽናል ብሔራዊ ባንክ ስር በተመዘገቡ ሰዎች አካውንት እዚህ የሚገባው ወይስ ደግሞ ሆቴሎችና የቱሪስት አስጎብኝ ድርጅቶች ከውጭ ተቀበለው በውጭ በነባለው አካውንታቸው አስቀምጠው በብር ነው የሚመነዝሩት? እነዚህ ስንት ይታይቷል ወደፊት ጥሩ?
እንግዲህ አሁን ያልካቸው ችግሮች አሉ። ኤክስፖርት ከኤክስፖርት ይልቅ አገር ውስጥ መሸጥ የሀገሩን ምርት አገር ውስጥ መሸጥ ብቻ ሳይሆን ኤክስፖርት ከማድረግ ይልቅ ቻይና ሄዶ በኮንቴይነር ላይተር ጭኖ መምጣት የሚፈልግ የዚህ መርቻንዳይዝ ቢዝነስ ውስጥ ቦምብ ተራ ያሉ ነጋዴዎች ባሉበት ሀገር ውስጥ ኢኮኖሚውን በሚፈልገው መጠን በማሳደግ የመንግስትንም ገቢ የዛኑ ያህል ከፍ ማድረግ የሚለው ነገር የእውነት አስቸጋሪ ነው። እሱ እንዳለው በተለይ እናንተ ውጭ ሀገር ያላችሁ ሰዎች ታውቁታላችሁ። ከዚህ ኤክስፖርት የሚደረጉ ብዙ ነገሮች ነው ያሉን። በተለይ አበባ በጣም በብዛት ነው ኤክስፖርት የሚደረገው። አንድ ጊዜ ላይ የዛሬ 5 ዓመት 6 ዓመት ከዚህ ወደ ውጪ ካላኩት ውስጥ ወደዚህ መልሰው ወደ ለሀገሪቷ ገቢ ያደረጉት በጣም የሚዘገንንና ባይኖሮስ ኖሮ ሊያስብል የሚችል ነበረ እና እዛ ላይ መንግስትም በይፋ ችግሩን ተናግሮ ከዛ በኋላ መሻሻል ታይቷል ማለት ግን አሁንም ይሄ የውጭ ምንዛሪ ወደ ሀገር ውስጥ የማስገባቱ ነገር ላይ ሙሉ በሙሉ ችግር የለም ብዬ አልገምትም። እንግዲህ አንደኛ የንግድ ተገቢ ያልሆነ የንግድ አሰራርን የለመደ ነጋዴ መኖሩ ነው፣ ህገ ወጥም ነው። ከዛ ውጪ የሞራል ጥያቄም ነው እና ውስብስብ ነገሮች ናቸው። ኦፍ ኮርስ በህግ ክትትል ይደረግባቸዋል። ከህግም ክትትል በላይ ግን ራሱ ነጋዴው በትክክል ሰርቶ በትክክል የማግኘት የአመለካከት ለውጥ ቢያመጣ ነው ከመሳደድ የተሻለው አማራጭ። ሌላው ከቱሪስት ጋር በተገናኘ ያነሳው ነገር ለምሳሌ አንድ የምናውቀው ነገር ቱሪስቱ የውጭ ምንዛሪ ይዞ ወደ ሀገር ውስጥ ሊገባ ይችላል፣ ግን በየቦታው እየሄደ ሲንቀሳቀስ በውጭ ምንዛሪ ይጠቀማሉ የሚለው ነገር ስታዩት ግን እንደዛ አይደለም። ኢትዮጵያ ውስጥ ስትመጡ ታዩታላችሁ። በተለይ ከውጭ ሀገር የምትመጡ ሰዎች ውጭ ሀገር ሰዎች ያሉባቸው አካባቢዎች ላይ ቁጭ ብለው የሚጠቅሷችሁ ሰዎች አሉ፣ መንዝርልኝ ማለት ነው። ለእነዚህ ሰዎች የውጭ ምንዛሪያችሁን ሰጥታችሁ ስትመነዝሩ ይሄ ለሀገሪቷ ጥቅም ይውላል ማለት አይደለም። በሌላ በኩል መንግስት በማያውቀው በኩል በቀጥታ ወደ ውጭ ሀገር የሚወጣ ነው እና ሀገሪቷ ውስጥ ገብቶ መቅረት የነበረበት የውጭ ምንዛሪ በእንደዚህ አይነት ነገር ጎዳና ላይ ቁጭ ብለው ሁሉም ሰው ፖሊስም መንግስትም በሚያውቃቸው ሰዎች አማካኝነት ወደ ውጪ የሚወጣበት ሁኔታ ነው ያለው። በጣም የሚገርመው ነገር እዚህ ለምሳሌ ጊዮን ሆቴል አካባቢ ወደዚህ ከብሔራዊ ቲያትር ጀርባ ያሉ አካባቢዎች ጋር ስትሄዱ ተደርድረው ነው ያሉት። ሰው ሁሉ አያሳልፉም። በተለይ ጸዳ ያለ ሰው ከለበሰ ሲጠቅሷችሁ ታያላችሁ። እና እስከ ስንት ድረስ የመመንዘር አቅም አላቸው? አሁን ይዘህ ብትመጣ እስከ 10 ሚሊዮን ይመነዝራሉ ነው ያሉኝ አንድ ጊዜ። እንግዲህ አስቡት ምን ያህል ገንዘብ ከሀገር ሊወጣ እንደሚችል በዚህ መገመት ይቻላል። እንግዲህ ማግኘት የምንችለውን ያህል እና የመንግስትም ገቢ የሀገሪቷም ገቢ መሆን የሚችለውን ያህል እንዳያድግ ያደረጉ ሁኔታዎች አሉ። ያም ሆኖ ግን ከእድገት ወደ ኋላ ይስቡታል ማለት አይደለም። ማደግ ያለበትን ያህል እንዳያድግ እንደሚያደርጉት እርግጠኛ ነው። እድገቱን ግን ይገቱታል የሚያስብል ደረጃ አይደለም፣ ምክንያቱም እድገቱ በጣም ይውጅ ነው።
እሺ እንግዲህ እነዚህ ወደፊት በቀጣይነት የምናያቸው የሚቀጥለው የሁለተኛው የአምስት አመት የልማት ፕሮግራም ላይ እንግዲህ ምን እንደሚጨምር ባናቅም ከዛ ጋር አብሮ ወደፊት ልናያቸው የምንችለው ነው። ዳንጎቴና ቤተሰቦቹ በጣም ትልቅ በሆነ መልክ ሲሚንቶ ፋብሪካ አቋቁሟል። ኢትዮጵያ ውስጥ ያለው አሁን ከሜድሮክ የሜድሮክ ደርባ ነበረ። ሌሎችን በሙሉ በመጨረ በመፎካከር ከ800 ብር ወደ 150 ብር እስከ 200 ብር የሲሚንቶ ዋጋ እንዲወርድ ያደረገው። አሁን ሌሎች ደግሞ ካለፉት 3 ወር 4 ወር በተለያየ ምክንያት እየፈጠሩ መንግስት እንደዚህ አርጎ እየተባለ ወደ 400 ብር ደርሷል የሲሚንቶ ዋጋ። ይሄ ካምፓኒ አሁን ስራውን በሚጀምርበት ጊዜ ይወርዳል የሚል ግምት አለ። ይወርዳልም ያ ራሱ አሁን ቀደም ከምንላቸው የሀገር ግንባታዎች የኢንፍራስትራክቸር ስራዎች የህዝቡ ተሳታፊነትና በአቅሙ ትንሽም ቤት ቀይሶ የሚሄዱ የማደሩ የሟሉ ለሱ ምን ያህል አስተዋጽኦ አደረጓል። እርግጥ ትልቅ ለውጥ ነው የሚያመጣው፣ ግን በአጠቃላይ ግን ስታየው ይሄ ከኢንፍራስትራክቸር ወይም ከግንባታ ጋር ከሀገር ግንባታ ጋራ ከከተማዎች ስፋት ጋራ ተያይዞ ምን የቱን ያህል እንትን ያደርጋል ያንተ?
እሺ እንግዲያው ይሄ የዳንጎቴ ሲሚንቶ ፋብሪካ በጣም ትልቅ ነው። ብቻውን አሁን ሀገሪቷ ውስጥ የሚመረተውን ማምረት የሚችል ነው። በነገራችን ላይ ይሄንን የሚያክል ደግሞ ለመገንባት ቃል ገብተዋል። እንግዲህ ዳንጎቴ ምን ያህል ለውጥ ያመጣል የሚለውን ስናስብ ደርባ የጀመረ ጊዜ ዛሬ 2 ዓመት 3 ዓመት ደርባ የጀመረ ጊዜ ያመጣውን ለውጥ ቅድም ዘውዱም እንደጠቀሰው ከግማሽ በታች ወደ 800-700 ብር በኩንታል ደርሶ የነበረውን ወደ 230 ብር ድረስ ነው ያወረደው። ምን ያህል ቅናሽ እንደሆነ አስቡት። እና አሁን በተለይ ከሶስት ወር ወዲህ ደርባ አውርዶት የነበረው የሲሚንቶ ዋጋ ወደ ላይ እየወጣ ነው። ይሄ ለምን ወጣ የሚለው ነገር እስካሁን በግልጽ የሚታወቅ ነገር የለም። በመላምት ደረጃ ነው ያለው። ያም ሆነ ይህ አሁን ከሶስት ወር ከአራት ወር ወዲህ የወጣውን ሳይሆን ከዛም በታች ዳንጎቴ ሊያወርደው ይችላል ብለን ነው የምናስበው። ሀገራችን ውስጥ የሲሚንቶ የማምረቻ ወጪ ኮስት ኦፍ ፕሮዳክሽኑ እና የሚሸጥበት ዋጋ ሲታይ በጣም ትርፋማ ነው። እና ሲሚንቶ በብዛት ወደ ኢኮኖሚ ውስጥ ከገባ በኩንታል 230 ብር ከነበረውን በታች ሊወርድ የሚችልበት ሁኔታ አለ። እና እንደሚወርድ በእርግጠኝነት ነው የምንናገረው። እና ብዙ ሰዎች እንደውም የሲሚንቶ ዋጋ የጨመረበት ምክንያት ሲሚንቶ ፋብሪካዎቹ ምንም እንኳን የመንግስት ቢሆኑ ያው ትርፋማ ለመሆን የሚሰሩ ማኔጀርስ የሚመራ ስለሆነ የዳንጎቴ መምጣት ሊያመጣ የሚችለውን የዋጋ መውረድ በመገመት ሆን ተብለው እንደ ካርትል ሰርተው በመስማማት አንፌር ትሬድ ፕራክቲስ ነው የጨመሩት ሊሆን ይችላል ሁሉ ብሎ እስከ መገመት ድረስ ነው። እና ይሄ ምን ያሳየናል? ዳንጎቴ ምን ያህል ሊቀንሰው እንደሚችል ነው። እንግዲህ ኢትዮጵያን ስታዩት ዘውዱ ቅድማ ስለ አዲስ አበባ ነግሯቸዋል። በሄዳችሁበት ቦታ አዲስ አበባ ራሱ አንድ ወርክሾፕ ነው የሆነችው። እና አንድ የኮንስትራክሽን ስራ የሚሰራባት ወርክሾፕ ነው የሆነችው። እና ብዙ መቶ ዓመታት ምንም አልሰራን እንደነበረ ሁሉ የሚያሳይ ነው። እና በዚህ አኳኋን ተሰርቶ ቢሆን ኖሮ አሁን እንደምታዩቸው እናንተ እንደምትኖሩበት አይነት ከተማ ትሆን እንደነበረ፣ እንደዚህ አለመስራታችን ወደኋላ እንዳስቀረን ሁሉ እንድናይ እስከሚያደርገን ድረስ በአጭር ጊዜ ውስጥ ትልቅ ከተማ እንድንሆን እስከሚያሳየን ድረስ ስራዎች እየተሰሩ ነው። አዲስ አበባ ብቻ አይደለም። አዲስ አበባ ዙሪያ ሰበታ ስትሄዱ ሰበታ ድሮ ቅጠልና ምናምን የወዳደቁ ጎጆዎች የምታዩበት ቦታ አይደለም። አሁን ትላልቅ ህንጻዎች ውስጡን የሚሰሩበት ነው። እዚህ አቃቂ ቃሊቲ ብትሄዱ፣ ዱከም ብትሄዱ፣ በመላው ኢትዮጵያ በዋና ዋና ከተሞች በሐዋሳ፣ በባህር ዳር፣ በድሮ በጣም ሪሞት በሚባሉት በጋምቤላ፣ በአሶሳ ሁሉ ትልልቅ የኮንስትራክሽን ስራዎች እየተሰሩ ነው። እና የሲሚንቶ ፍላጎቱ በዛ ያህል ነው የጨመረው። በዚህ ላይ እያንዳንዱ ግለሰብ እንደ አቅሙ፣ በተለይ ከአዲስ አበባ ውጭ ያሉ ሰዎች፣ አዲስ አበባ እንኳን አብዛኛው ሰው ከዚህ ከባለጸጋው ውጪ የጋራ መኖሪያ ቤቶችን የሚተማመነው፣ ከአዲስ አበባ ውጪ ያሉ በአዲስ አበባ ዙሪያ ያሉ በሙሉ የራሳቸውን ጎጆ ወደ መስራቱ ነው የሚያዘነብሉት። እነዚህ ሁሉ ሲሚንቶ ፈላጊዎች ናቸው። እንደ ድሮ ጭቃ ቤት ማቆም የሚፈልግ ሰው የለም። አሁን የኑሮው ደረጃው መኖር የሚፈልገው ሁሉ ተለውጧል ሰው። እና ይሄ ሁሉ እድገት ባለበት ሁኔታ የሲሚንቶ ፍላጎት በየጊዜው እያደገ ነው የሚመጣው። እና ዳንጎቴ ይሄንን እድገት ልክ ለእድገቱ ቦትልኔክ የሚሆንበት ደረጃ ላይ ሲደርስ ነው ወደ ኢኮኖሚ ውስጥ የገባው። እና ብዙ በተለይ ጎጆዎች፣ ትናንሽ ጎጆዎች የሚሰሩ ሰዎች ሲሚንቶ በእጥፍማ ከጨመረ እኛ የያዝናት 70-60 ሺህ ብር ነበረች አንድ ሁለት ክፍል ቤት ልንሰራ እንዴት ልናደርግ ነው ብለው ተጨንቀው ነበር። አሁን ትልቅ ፎይታን የፈጠረላቸው የኢትዮጵያ ሲሚንቶ ግን የሲሚንቶ ፍላጎት አሁን ባለው የሀገሪቱ የኢኮኖሚ እድገት አሁንም የሚረካ አይደለም። አሁንም ከ2 ዓመት ከ3 ዓመት በኋላ መልሶ ነው የሚታነቀው እና ያው ዳንጎቴ እየሰራለው ብሏል። ደርባም ሌላ ማስፋፊያ አለው ሌሎችን ማስፋፊያዎች አላቸው እና ያገሪቷን እድገት የሚያይሰው ሲሚንቶ ላይ ነው በጣም የሚሰራው። ሲሚንቶና ብረት በጣም በከፍተኛ መጠን ነው ማደግ ያለባቸውና የሚያድጋገር ምልክቱ ይሄ ነው እና ሄቪ ስኬል ኢንዱስትሪስ አብሮ ማደግ አለባቸው። ሲሚንቶና ብረት አብረት ከሄቪ ስኬል ኢንዱስትሪ ውስጥ የሚመደቡ ናቸውና እድገታችን እንደዚህ ያየው ነው ያየነው ነው ያለነው።
አው ትክክል ብለሃል። ብዙ ነገሮች አሁን እኛ አካባቢ ብዙ የሚወራው ምንድነው ኮንስትራክሽን ግንባታችን ካለ ጊዜ ድረስ የኢኮኖሚ እንቅስቃሴ ይፋጠናል የሚል ግምት አለ። የቤት ስራ ሲቆም ኢኮኖሚ ወደቀ ነው የሚባለውና የሀገራችን ሁኔታ ግን በዛው መጠን እየሄደ ነው። ብዙ ነገሮች ያዩዋቸው አሉ። ከኢኮኖሚን በተመለከተ የሰው የገንዘብ አወጣጥ ራሱ ያስደነግጣል። ድሮ እኔም አሁን ጠዋት ተነስቼ ከሆቴል ወጥቼ ሻይ መጠጣባቸው በ5 ብር አንድ ቦምቦሊ ነው አንድ ሻይ እና ነው በ7 ብር አንድ ቦምቦሊ ነው አንድ ሻይ እና አንድ ሚሪንዳ ስለምወድ ሚሪንዳ ጠጣ ነበረ። ብር 50 ነበረ ሚሪንዳ። አሁን አንድ ሻይ እና አንድ ቦምቦሊ ነው 25 ብር ደርሷል። እንግዲህ የቱን ያህል እና እኔ ለእኔ እንደዚህ የከበደኝ ነገር ለነዋሪው ህዝብ የቱን ያህል እንደሚከብደውና እንደምንት እንደሚያደርገው እናንተ ገምቱ። ግን በዛው መጠን ደግሞ እንቅስቃሴ በዛ ስላለ ሁሉም ያቅሙን አለው ያቅሙን እየሰራ ነው ያቅሙን እያጠፋ ነው። ትንሽ ቅር የሚያሰኘው ነገር ቢኖር ምንድን ነው ሴቪንግ ወይንም ደግሞ ቁጠባ የሚባለው ነገር ገና አልገባቸውም እና ቁጠባን ቢለምዱ ከዛ በበለጠ ሊሰሩ ይችላሉ። እና ለማንኛቸውም ሀገራችን ትመስላለች። የመጨረሻን መቋጫ እናርግና እንለያይ፣ ሰዓታችን ደርሳለች።
እሺ እንግዲያው በኢኮኖሚ ስለሆነ ያነሳ ነው። ከዚሁ ከኢኮኖሚ ጋር ተያይዘን አሁንም ማንሳት አለብን የሚለው አንድ ነገር አለ። እንደው የኢኮኖሚ እድገት ነበር ስንል የነበረው ኢኮኖሚ የኢኮኖሚ እድገት ማለት ዝም ብሎ አየር ላይ ያለ ነገር አይደለም። የሰው እድገት ማለት ነው። የሰው ኑሮ መሻሻል ማለት ነው። እና ይሄ ሁሉ እድገት፣ ይሄ ሁሉ ኢንቨስትመንት፣ ይሄ ሁሉ ኮንስትራክሽን ስናወራ የሚሰራው በሰው ነው። አንድ ባለቤቱ አለ ኢንቨስት ያደረገው ሀብት እየፈጠረ ነው። የእሱ ኑሮ እየተለወጠ ነው። ሌላ ኢንቨስት እያደረገ ነው። አንድ ህንጻ ለምሳሌ በ100 ሚሊዮን ብር ምናምን ነው የሚሰሩት ህንጻዎቹ 12 ፎቅ 10 ፎቅ ምናምን ያላቸው ናቸው። እዛ ጋር ያለውን የተሰማራውን ሰው ብታዩት ትንሹ 100 ሰው ነው ያለው። አዲስ አበባ ውስጥ 100 የእሱ አይነት ህንጻዎች ሲሰሩ ልታዩ ትችላላችሁ። በ100 ሚሊዮን ብር የሚሰሩ 100,000 ሰው ገቢ እያገኘ ነው፣ በልቶ እያደረ ነው ማለት ነው። እና እነዚህ ሁኔታዎች የሰውንም ገቢ ጨምረውታል። እና ድሮ ለስላሳ ድሮ 1 ብር ከ50 ነበር፣ አሁን ይሄን ያህል ሆኗል ሲባል እንዴት አድርጎ ሰው ይከፍለዋል ልትሉ ትችላላችሁ። ግን አብሮ የመክፈሉም አቅም ስለጨመረ የኑሮ ውድነቱን ያህል የተጨነቅንም እንዳይመስላችሁ፣ በዛው መጠን ገቢያችንም ጨምሯል ኢኮኖሚው ስላደገ።
በጣም ነው የማመሰግነው አሸናፊ። በነገራችን ላይ አድማጮች፣ ሚስተር ኦባማ በሚቀጥለው ነሐሴ አዲስ አበባ ይመጣል። ትልቅ ስብሰባ ኢትዮጵያ ታካሄዳለች፣ ኢትዮጵያ ተመርጣለች። የዚህ ስብሰባ ላይ ኦባማ ይመጣል፣ መጥተው ንግግር ያደርጋሉ ተብሏል። ይህ እንግዲህ በግልጽ ባይነገርም እኛ እስከምናውቀው ድረስ ከሰማነው ልናካፍላችሁ። ለማንኛቸውም ለዛሬ ልም ፕሮግራም እዚህ ላይ ያበቃል። በሚቀጥለው ሳምንት እስከምንገናኝ ድረስ ሰላም፣ ደስታ፣ ጤንነት፣ ፍቅር ለሁላችሁም ይሁን። ደህና ሰንብቱ። ዩ ካን ቴክ ኢት ጌል ናው። Let's all rejoice, Balem Zuria Hulu.